ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በከመጽሐፍት ዓለም ዝግጅታችን በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል አራትንና የመጨረሻውን እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 4 ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያነሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ የተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመቹና በመገኘቷ ብዙ ጓዶች አገንብሰው የገቡባት በአገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ሕዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወጥተን ገብተን የምንኖር አይመስለኝም ነበር። እኛኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳ ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረን አተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሉ። እዚህ ቤት ብዙ ልጆች ይመጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳ ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደ ማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላብጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደል፣ ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆቼ ጉሮሮ ብዬ የዘራሁት በቆሎ ሸት ሳይቀር የኢሃፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎን ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች፣ አንቺ የሃፓ ወላጅ እያለ ሞቅ ባለው ቁጥር ስለሚናገር፣ ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ? ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር። የሃፓ መሰብሰቢያ ተብሎ አላ። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾቼ ላይ ፍልውሃ አምጥተው ደፉባቸው። እነሱም የሃፓ ውሻ ተብለው ይገርማል ው እያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀስኩ። ለማና ቤት ላለሁ ቀበሌ ሄጄ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጫ ጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄም በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል፣ ልደት ቢባል፣ ሰርግ ቢባል አልሄድም። አብረን ከኖርነው ሕዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እነ አቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማኅፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል? ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። አይ ቀን፣ አይ ይቺ ምላስ። ብቻ ለፈጣሬ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት ያ የማይመሽ ቀን ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃን። መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳኋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጅህ የሃፓ ሆኖ አገር ሊሸጥ ሲል ተገደለ፣ ልጅህ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት የልጁ ነገር ሆድ ሆዱን እንደበላው ወደ ግንባር ሰደዱት። ሞተላቸው። ምን አሉኝ መሰለህ? ባልሽን የገደለው የሃፓ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሌና ልጄ ስማቸው የሰበካ ጨው ማጣፈጫ ሆነ። ልቤን አማቱኝ። ለማንኛው በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ ዐይኔ በየየ ጠፍቶ ቀረ። የኔ እኮ ለብቻ ነው። ሁሉን ተቀማሁ። በሰው አገር ረዳቶቼንም ብርሃኔንም አጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጥረተኛ አባትና በርሻ ሥራ በተሰባቸው የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየቅኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን ባንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይሄንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋቺ ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ ቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልል ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንዲውል ተደረገ። ለአስራ ሰባት ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ፣ ነደደኝ፣ አንጀቴ ተቃጠለ። ትሰሙኛላችሁ? አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ደነፉ። ብታንገራግርና ቤቴ ገብቼ እየየላለሁ ብትል የልጄ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ። አጎንብሼ ያለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብዬ አላይም አሉኝ በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ። ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ጥደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል፣ በትምህርት ቤት ሕይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመለሎ ቁመት ያጎላችው ዣርጋዳ ወጣት በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ በንባክ አልራሰ የህሊናው ጋት እንደሚሆን ሁሉ አድኑኝ ድረሱልኝ ፍረዱልኝ ይያለ በሚለምን በሚማጸን ሁኔታ ማህፀናቸውን ጨብጠው በሲቃ እየታጀቡ የልጃቸውን ስም ደጋግሞ በመጥራት አለቀሱ። ልጄን ታምራትን አለኝታዬን ጧሪዬን ቀምተውኝ ጉዳረጉኝ ታዛቢ አሳጡኝ። እሱንስ ባንድ ጥይት ገደሉት እጥፍ ብሎ ወደቀላቸው። እኔን ግን ምን በሚባል ጥይት መተውኝ እንደሆን አልገልሽ ብሎኝ ከጤናና ከበሽታ ጋር ያታግሉኛል። እነዚህ ጨካኞች ከልጄ ጋር በገደሉኝ አባቱንም እሱንም አጣሁ። ሰርቼም ተቀጥሬም እንዳልበላ እግረ ሰባራ ሆንኩ በማለት አነቡ። በእውነት ባይናገሩም ገጻቸውና ቤታቸው ድህነትንና ጉስቁልናን ተቆራኝቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋው ይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የነዚህ አረመኔዎች ጭፍጨፋ ከ17 ዓመታት በኋላም እያመረቀዘ ህመሙ ዛሬም በየቤቱ እንደጠና ተመልክቼ አጽናንቻቸው ተለያየን። ከነገሌ 120 ኪሎ ሜትር ርቃ ከምትገኘው ክብረ መንግስት ከተማ 16 ወጣቶች መጥተው ሚኤሳ በተባለ ስፍራ ደማቸው ፈሶ ነበርና ወደዚሁ ከተማ አመራው። ሻለቃ ባሻ ከፈለው ገዳ ይባላሉ። የ74 ዓመት አዛውንት ናቸው። ቀደም ሲል ካነጋገርኳቸው ወላጆች ሁሉ ለየት የሚሉት እሳቸውም እንደ ልጃቸው በግፈኞቹ የአካል ስቃይ መቀበላቸው ነው። ልጄ እነ ሻለቃ ደስታ መሸሻ አስተዳዳሪው፣ ተስፋ መገርሳ ደህንነቱ፣ ታደለ ደገፋ በኋላ የከተማ ሹም የሆነ፣ ጌታነህ ገብረ ጻድቅ፣ ቶሩ ሻመና፣ ጃርሶ ጎዳና፣ ጌታቸው መኩሪያ፣ ብርሃኑ ደበላ፣ በቀለ ቡሳዋ፣ አልአዛር ጻድቅና መሰሎቻቸው ምን ያልሰሩብን አለ? አይኔን ሸፍነው አፌን በጨርቅ አፍነው ልጄ ያባ አንተ ባለመሳሪያ ብለው የሌለኝን ትጥቅ በዱላ ሊያስወልዱኝ ተጫወቱብኝ። ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳ ሳያጠፉ በቁማቸው በጥብጠባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ አፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃ ቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ሰደፍ ራሷን ፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ። ለሰው ብርሃን ሊሆኑ ምን ያልፈጸሙብን አለ? የልጄን ስቃይ እንደ ሴት ቁጭ ብያየሁ አልቅሽ ያሳለፍኩ በጠቅላላው ለዓመት ከመንፈቅ በእነሱ እጅ ተንገላትቻለሁ። የሚገርመው በዚያኑ ሰሞን አንድ ኗሪ ይሞትና በቀብሩ ላይ የደራ ሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስር ቆይቼ በነበረበት የመጨረሻ ወቅት ሻምበል ኢዮብ መጥተው እንዴ እርሶ እዚህ ተረሱ? አይ ቆይ እስቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅ እንሱ አሉኝ። ጌታዬ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደ እርሱ የሚሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት ዓለማቸውን የሚቀጩት የወለዱትን የሚያሳድጉት የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ አራት ሰማዕታት የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሐሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተመረተ ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። ያጢዮስ አስከሬን ንግሊ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጢዮስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጢዮስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ እነ ኃይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው፣ ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ፣ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል፣ መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት። ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጭፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቁሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ፣ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ሥራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልሽር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መሥዋዕትነቱ ቢከብድም ኢሕአፓን አመነ፣ በኢሕአፓ በእጅጉ ተማመነ። ኢሕአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረ ሕይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ ዓለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋ ሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረተ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት፣ በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገበሬ የወጣትና የሴት ማኅበራት ተወካዮች ነበሩ። ምሽት ስለሆነ በጄኔሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ በአስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢሕአፓ ያቸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪሁን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቷን ገዛም በኃይል በጠይት ተኝተ የነበርክ ተጫጭኖ ህንቅልፍ ጊዜን ለተግሉ ሰዓትህን ለተግሉ ወስነህ አሳልፍ ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ ባቋሙ ጸና ግድያው ተፋፋመ። አራተኛ ዙር ሰማታት ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። የደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረት አብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሃን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ውለናል፣ ግን መድፍ በኤምዋን አልመለሰንም። በኮሪያም ዘምተናል፣ የአገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የኢሕአፓ ጀሌ ናችሁ፣ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የኢሕአፓዎቹ ጸረ አብዮት ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታኅሳስ 1 ቀን 1970 ዓ ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዚያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰባዊነት ተራወጡ፣ በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ፣ ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በሰባ ዓመተ ምሕረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ምስጢሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነቱ ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመይሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ከህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ ምንዳዬ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ ዓለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ አይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎል ልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደለን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምጽ በወጣቱ እጅ በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ። እንዲታፈንም በመንግስቱ ኃይለ ማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሐፓን አገኘን እያሰኘ ያስጓራቸው ጀመር። ትሪቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምጽ መሰማት ጀመረ። ወደ ግቢው ገቡ። እነጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅቦችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጉ። የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍ ያለህ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስት ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ እባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምጽ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ረጭ አለ። ያባ አሸንፋል የሚል ድምጽ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሐቅ የሚያቃትት ድምጽ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምጽ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥላሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሺያ የጎንደር ልጅ፣ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ሕዝብ ከየቤቱ ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መይሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መይሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነገሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርአት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ናሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዙሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። የነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳይንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ ከ03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ። በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ሕዝብ ቅስሙ በሐዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ነጌሌ የተማሩ አርቆ አሳቢ ለሕዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። ከሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲህ የሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም ማዕበል ተመታ። ታናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ዕጣ ፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጩህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ ልቦናው የተበረበረ ደጋፊ የለሽ ሰብሳቢ የለሽ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅ የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ አገር ጥለው ኮበለሉ። ባል ተመጣጠነ መሪር ሐዘን በሽተኛ ሆኑ ሞቱም። ከቀይ ሽብር እልቂት ወዲህ የአባ ደጋፊ በነበሩ ሰዎችና የሰማታት ቤተሰቦች ድርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹህ ያካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ያፓን አጠፋለው ብሎ አንድ ትውልድ አጥፍቶ እንኳ እስከ ለተሞቱ ድረስ አይተማመንም ነበር። የኢሃፓባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ያመጡም ጸራቢዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት፣ በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት፣ አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። አረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ በል ከመኪናዋ ፊት ለፊት በሶምሶም አቀጽል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ። ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም፣ ጡንቻው ተሳሰረ። እንደደገነበት አስቁሞት ማን አባክህ ልትገል ነው? በል አሁን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንደ አውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካምለኝ ጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለሥራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ፣ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደ ኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል፣ ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና የሚያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም በጸሐፊው ምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከመያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ህይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰባዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ከደሃውና የዋሁ ህዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ፣ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻዋ እስትንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብእናን በማክበር ለሰው ልጆች እኩልነትና ልዕልና ውዴታቸውን በመስጠት በወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።